የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19፣ 22 እና 25 ሜትር ባንዶች ዘወትር እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ሰባት ኪሎ
ይሻላል አልክ?
እኔ አይደለሁም ያልኩት።
4 ኪሎ፣ 5 ኪሎ፣ 6 ኪሎ የኢትዮጵያን የፖለቲካዊም ሆነ አስተዳደራዊ መሪዎች ሲያወጣ የነበረ የትምህርት ማዕከል ያለበት አካባቢ ነው። ያንን የሚያሳል 4 ኪሎ፣ 5 ኪሎ እና 6 ኪሎ ያጡትን አካዳሚያዊ ነጻነት፣ የመናገር ነጻነት የሚያሟላ የሚያነቡ ሰዎች የሚኖሩበት ሰፈር ለመፍጠር ናፈቅን። 7 ኪሎ እንበለው ስንልም ደግሞ ወሰንን።
ብዙ ነው ህልማችን የነበረው። አዲስ ነገር ውስጥ የነበርነው ሲሰባት ሆነን የመሰረትነው ሰዎች የራሳችንን ጠጠርና ድንጋይ ወርወረን ማለፍ የምንችልባት ሁኔታ ምንድን ነው የሚል ዲስከሽን ነበረን። አዲስ ነገርን ከመመስረታችን በፊት
በቀድሚዎቹ አዲስ ነገሮች 3ቱ አብይ ተክለማርያም፣ ዳኝነት መኮንንና ማስረሻ ማሙ ናቸው።
ርዕሰ ጉዳዩ በቅርቡ የታወቀው መጽሔታቸው 7 ኪሎ፣ ጋዜጠኝነት በስደትና አቅጣጫዎቹ የሚሉት ናቸው።
የሰማችኋቸው ደግሞ ከሶስቱ የመጽሔቱ አዘጋጆችና በርከት ካሉ ተባባሪዎቻቸው ሁለቱ ዳኝነት መኮንንና ማስረሻ ማሞ።
ስለ መጽሔታቸው እንወያያለን።
ቀጠሮ የተያዘለት አቀንቃኝ እንግዳም አለን።
ድንገት ነው አንዳንድ ጊዜ ቢሮ ውስጥ ሆኖ ነው መስመሩ የሚያሰምሩት ሰዎቹ ና አሉ ላይ እኔ እናንተ ቤት ፊት ለፊት ሆኖ ድንገት መሀሉ ከተሰመረ ወይ አንተ የሌላ ቀበሌ ልጅ ነ ወይ እኔ የሌላ ቀበሌ ልጅ ነኝ ወይ አንተ የሌላ አገር ሰው ነ ወይ እኔ የሌላ አገር ሰው ነው ምን ሆኑ መስመሩን የሚያሰምሩ ሰዎች እኔና ያንተን አብሮ ማደግ መዋል ምናምን ምናምን አያዩም። አይ እሱ ነገር አርቲፊሻል ነው ከሚለው ነው።
መርካቶ ሰፈሬ ከአድናቂዎቹ የተዋወቀበት ዜማ ነች። ወጣቱ ድምፃዊ አብዱ ኪያር
አዲሱን ሥራውን ጥቁር አንበሳን መነሻ አድርገን ስለ አዳዲሶቹ ስልቶቹና ስለ ሙዚቃም በጥቅሉ እናወጋለን።
በእንግሊዝኛው ምህጻረ ቃል አፍሪማ በመባል የሚታወቀው የመላው አፍሪካ ዓመታዊ የሙዚቃ ሽልማት የተመረጠች ድምፃዊትም ይዘናል።
የሐሳብ መስመሮች መጪው ትልቅ ሐሳብ በቅርቡ መጋቤ ሐዲስ እሸቱ አለማየሁም በጋበዝንበት ፕሮግራማችን ያስተዋወቅ ነው።
አሁን አዲስ የመጽሔት ገጽ ዛሬም በሌላ ባለ ሐሳብ ይገለጣል።
ለመሆኑ እውነት ምንድናት? ትኩረት የሚደረግበት ጭብጥ ነው።
ሰዓቱ ይፍቀድልን እንጂ አድማጮች ሌላም አለን።
የንጉሴ አክሊሉን ወግና የሳምንቱን ምርጥ ግጥም አካተናል።
ጤና ይስጥልን አድማጮች፣ እንደምን ከረማችሁ? እንደምን አመሻችሁ?
ከእሁድ ህዳር 12 2008 ዓ.ም የራዲዮ መጽሔት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ ነን።
ንጉሱ ታምሬ ያቀናብርልናል።
እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
አንዱን ቢዘል በሳምንቱ
ይህ ሰዓቱ የዓለም ዜና ይቀድማል።
ጤና ይስጥልኝ፣ እንደማመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የእስልምና መንግስት ነኝ የሚለው ቡድን ወገን የሆነ የአልሸባብ አንጃ ከፍተኛ አመራር ነው ተብሎ የሚጠረጠር ሰው ደቡባዊ ሶማሊያ ውስጥ በተደረገ የተኩስ ልውውጥ መገደሉን የአካባቢው ነዋሪዎች ለቪኦኤ ገለጹ። ሼክ ሁሴን አብዲ ጌዲ እና ሌሎች 4 ተዋጊዎች መካከለኛው ጁባ ክልል ጉዴሬ የምትባል መንደር ላይ የአልሸባብ ተዋጊዎች ተኩስ እንደከፈቱባቸው ምንጮቹ ለቪኦኤ ገልጸዋል። ጌዲ ከዋና ዋና የአልሸባብ የርዕዮተ ዓለም መሪዎች አንዱ የነበረ እንደሆነ ነው የተዘገበው። በቅርቡ ከቡድኑ ወጥቶ ተዋጊዎቹን ከእስልምና መንግስት ቡድን ጋር እንዲወግኑ መቀስቀስ እስከጀመረበት ጊዜ የቡድኑ የጁባ ክልል ኃላፊ እንደነበረ ተጠቁሟል። አልሸባብ የእስልምና መንግስት ደጋፊ ብሎ በሚጠረጥራቸው ወገኖች ላይ ጥቃት ሲያካሂድ ይሄ ለሶስተኛ ጊዜ መሆኑን ዜናው አውስቷል። በሌላ የሶማሊያ ዜና ከሞቃዲሾ በስተሰሜን ምዕራብ 120 ኪሎ ሜትር ርቀት ላይ ባላዱን አሚን በምትባል መንደር የድሮን ወይም አብራሪ የሌለው አውሮፕላን ጥቃት ነው ተብሎ በተጠረጠረ ጥቃት ቢያንስ 8 የአልሸባብ ተዋጊዎች ተገደሉ ተብሏል። ነዋሪዎችና ሌሎች ምንጮች ለቪኦኤ እንዳሉት ከተገደሉት መካከል ቢያንስ 3ቱ የአልሸባብ ተዋጊ አዛዦች ናቸው። ያለ አብራሪ በሚጓዝ አውሮፕላን ጥቃት ጥቃቱን ያካሄደችው ዩናይትድ ስቴትስ ሳትሆን አትቀርም ብለው እንደሚጠረጥሩ ነዋሪዎቹ ገልጸዋል። ከዩናይትድ ስቴትስ የመከላከያ ሚኒስቴር በኩል ግን የተገኘ ማረጋገጫ የለም። የማሊ ባለስልጣናት ባለፈው አርብ በዋና ከተማዋ በባማኮ በሚገኘው ትልቅ ሆቴል በደረሰው ጂሃዳዊ ጥቃት የጠረጠሯቸውን ቢያንስ 3 ተጠርጣሪዎች እያደኑ ናቸው። በጥቃቱ ወቅት የተገደሉት 2 ታጣቂዎች መትረየሶች፣ ፈንጆችና ብዛት ያለው ጥይት እንደተገኘባቸው የሀገሪቱ ወታደራዊ ባለስልጣናት ገልጸዋል። የሰሜን ማሊ ተገንጣይ ቡድኖች ተወካይ ሲናገር በሆቴሉ ላይ ጥቃቱ የተካሄደው ባለፈው ሰኔ ባማኮ መንግስት ጋር የተደረገውን የሰላም ውል ለማፍረስ ነው ብሏል። ሆቴሉ በጥቃቱ በደረሰበት ወቅት ይህ ስምምነት ተግባራዊ ስለሚሆንበት መንገድ የሚወያይ ጉባኤ ለማስተናገድ እየተሰናዳ እንደነበረ ተሰምቷል። በባማኮ ጥቃት ከተገደሉት መካከል ብዙዎቹ የሀገሪቱ የማሊ ሰዎች ሲሆኑ 6 ሩሲያውያን፣ 3 ቻይናውያን፣ 2 የቤልጂክ ሰዎችና 1 የሴኔጋል፣ 1 የእስራኤልና 1 አሜሪካዊ ይገኙባቸዋል። አሜሪካዊቱ አኒታ ዳታር የተባሉ የዓለም አቀፍ የእርዳታ ሰራተኛ እንደሆኑ ነው የተገለጸው። ፕሬዚደንት ባራክ ኦባማ ጥቃቱን አውግዘው ገዳዮቹን ያለ እረፍት አድነን እንይዛለን ብለዋል። የቤልጅየም ዋና ከተማ ብረሰልስ ዛሬም ለ2ኛ ቀን የባቡር አገልግሎቷ ተቋርጦ ሰው ዝር የማይልባቸው ጎዳናዎች በጸጥታ ኃይሎች እየተጠበቁ ናቸው። የደህንነት ስጋት ሁኔታውም ዛሬ በእጅግ ከፍተኛ ደረጃ ላይ የዋለ ሲሆን ባለስልጣናት አዲስ እርምጃ ያስፈልግ እንደሆነ ለመወሰን ማምሻውን ስብሰባ አካሂደዋል። የከተማዋ ባለስልጣናት ህዝቡ በአደባባይ ከመሰባሰብ እንዲቆጠብ ያስጠነቀቁ ሲሆን የጸጥታ ኃይሎች የፓሪሱን ጥቃት ተጠያቂዎች ለመያዝ አደናቸውን አጠናክረው እንደቀጠሉ ነው የተነገረው። በመጨረሻም ግብጻውያን ዛሬ እሁድ የምክር ቤት ተወካዮቻቸውን ምርጫ አካሂደዋል። ከ3 ዓመት በላይ በሚሆን ጊዜ ለመጀመሪያ ጊዜ ነው አዲስ ምክር ቤት የሚመረጠው። አድማጮች፣ ዜናው በዚሁ ያበቃል።
ይህ ዘወትር እሁድ በየሁለት ሳምንቱ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ራዲዮ እየተዘጋጀ የሚቀርበው የራዲዮ መጽሔት ፕሮግራም ነው።
እሁድ ጥቅምት 12 2008 ዓ.ም በራዲዮ መጽሔት ወግ መሠረት አሁን ሰዓቱ
የሳምንቱ ምርጥ ግጥም ነው።
እስቲ ስሙኝ አንዴ ወዳጅ ዘመዶቼ፣ ምናልባት ከሄድኩኝ ይችን ዓለም ትቼ፣ መቼም የዓለም ነገር ስለማይታመን እኔም እንደ ሌሎች የሞትኩኝ እንደሆን 7 ዓመት ሙሉ ደም እያነባችሁ ከሊቅ እስከ ደቂቅ ቆሻሻ ለብሳችሁ ጥቀርሻ መስላችሁ የአገሩን ባንዲራ ግማሽ ላይ ሰቅላችሁ አመድና አፈር ላይ መሬት ተኝታችሁ በእኔ ሐዘን ሳቢያ ቆሎ እየበላችሁ አደራ ቀበሩኝ በሰሌን አርጋችሁ። የለም 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 በሰሌን ስቀበር በማይረባ ኬሻ ምስጦች እንዳይበሉኝ እስከ መጨረሻ በሻሞላ ትርኢት ማርሽባንድ አርጋችሁ ጥይት በማይበሳው ሳጥን ቆልፋችሁ ቀበሩኝ ወገኖች አደራ ልስጣችሁ። የለም 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 በቀፋፊ ሳጥን መከርቸም ይጨንቃል፣ አየሩም ሙቀቱም ሊከብደኝ ይችላል። በስፖንሰር ቴሌፎን ገንዘብ ሰብስባችሁ የመስታወት ሳጥን እንዲሰራላችሁ በመሀል ፒያሳ ላይ ሐውልቴን አርጋችሁ ቅበሩኝ ወገኖች ምዛዜ ልስጣችሁ። የስፖንሰሮች ብርም ይተርፋል አውቃለሁ፣ በኪስ ያስቀምጡልኝ እፈልገዋለሁ። የለም የለም ይህን ተውት ገባኝ አሁን ገና ሉሲም ታስጠላለች በመስታወት ሆና። ይህን ያህል ግን ከምትደክሙብኝ እስቲ ምን አለበት ሞቴን ብትሞቱልኝ።
ኑዛዜ በተሰኘችው የሶሎሞን ሞገስ የሳምንቷ ምርጥ ግጥም
የእሁድ ህዳር 12 2008 ዓ.ም የራዲዮ መጽሔት ዝግጅታችንን ጀምረናል።
ሶሎሞንን እናመሰግናለን። አሁን የአድማጮች ወደ ቀዳሚው ወግ እናምራ። 7 ኪሎዎች አሉላ እነማን ናቸው?
አዲሱ ቀደም በመንደርደሪያው ጠቆም ያደረግ ነው በአዲስ ነገርነታቸው የሚታወቁ ወጣቶች ኢትዮጵያ ውስጥ ለጥቂት አመታት ይሄደ ዝነኛ የሆነ ጋዜጣ የነበራቸው በይዘትም ባቀራረብም አዲስ ወግ ያለማመዱ ከሀገር ከወጡ በኋላ በተለያዩ ሀገሮች ተበታት ነው የሚገኙ ከመሐከላቸው ሶስቱ አዲስ ስራ ይዘው መጥተዋል 7 ኪሎ ነን ይላሉ። በእንግሊዘኛም በአማርኛም በሁለት ቋንቋዎች አዲስ ነገር ላይ በሚሰሩት መልኩ በርከት ያሉ ትንታኔ የቀረበባቸው ግሩም ጽሑፎች የተካተቱበት ከሁለት ሳምንት በፊት እዚህ ዋሽንግተን ዲሲ ውስጥ ልዩ ዝግጅት አሰናድተው ተዋውቋል። በአጋጣሚ እዛ ላይ ስራ ቢጤም ሰጥተውኝ ነበርና ከኛ ስራ ለይቼ
አድማጭ ማሳበቅ አለብኝ። እኔም ተደብቀ መሄድ ብቻ ሳይሆን የዛ ፕሮግራም አስተናጋጅ መሆንህ በቅናትም
እንደምታውቀው ብዙ ጊዜ ከስራችን ጋር የሚጋጭ ሲመስለን ለማህበረሰብ አስተዋጽኦ የሚበረከትበትም ቢሆን ጥንቃቄ እናደርጋለን። የተቆጠበ መንገድ ነው የምንሄደው። ይሄ ግን ስራችን የሚመለከት ነው፣ ጋዜጠኝነት ነው። በአጋጣሚ ስራዎቻቸውንም በላቀ ስሜት የምመለከተው ትልቅ አድናቆት ያለኝ ወጣቶች ናቸው።
ተገቢ ነው መገናኘት ነበር። ቅናቴን ለመግለጥ ያህል ብቻ ነው። 7 ኪሎ እንደመዘንካቸው ተስፋ አደርጋለሁ።
እንግዲህ እንደምታውቀው ወዳጅነት በአንድ በኩል ስራ በሌላ ነውና የመጀመሪያ አተማቸው ላይ ያየሁት ምናልባትም የብዙዎች ማበረታታት የሚጠይቅ ስራ የመሆኑን ያህል ቀጣይነቱ ምን ያህል ዘለቄታ አለው? በየሁለት ወሩ ነው የሚመጡት። በርግጥ በዚህ ጥልቀትና ደርዝ ይቀጥላል ወይ የሚመዘኑበት ጥያቄ ነው። ውይይታችንም ውስጥ ፈንጠቅ እናደርጋለን።
ያውጡትን መጽሔት ለማየትና የራሴ ሚዛን ለመመዘን ሞክራለሁ። ዋና ቀረብካቸው
ማስረሻ ማሞ ነኝ ከአምስተርዳም ኔዘርላንድስ።
ዳኝነት መኮንን ከቨርጂኒያ ዋና ከተማ ሪችመንድ።
አመሰግናለሁ። ከሶስቱ ዋናዎቹ የሰባት ኪሎ አዘጋጆች ሁለቱን ነው በመስመር ላይ ያስኩት። ሶስተኛው አቤይ ተክለማርያም ለንደን ነው የሚገኘው። ዛሬ በዝግጅታችን ላይ ባይገኝም ወደፊት በመጽሔታችሁም ሆነ ሌሎች ስራዎቻችሁ እንደምናገኘው ተስፋ አደርጋለሁ። ዳኝነት አንተን ላስቀድም። ሰባት ኪሎ ከምን ተወለደች? ለምን ሰባት ኪሎ ሆናችሁ? ከሱን ጀምር።
የዛሬ 4 ምናልባትም 3 አመት ግድም ከሀገራችን ከወጣንበት ቀን ጀምሮ ወደ ጽህፈት ስራ ወደ ጋዜጠኝነት የምንመለስበትን መንገድ አጥብቀን ስንሻ ነበር እና ጥንስሱ የተጀመረው የዛሬ 4 አመት ግድም ነው። በእኔ በአብይና በማስረሻ ማለት ነው። ለምን 7 ኪሎ ተባለ ለሚለው 4 ኪሎ 5 ኪሎ 6 ኪሎ የኢትዮጵያን የፖለቲካዊም ሆነ አስተዳደራዊ መሪዎች ሲያወጣ የነበረ የትምህርት ማዕከል ያለበት አካባቢ ነው። ለማስታወስ ያህል በአዲስ ነገር ላይ በአዲስ አበባ ጉዳይ ላይ በጻፍነው ሰፊ ፊቸር ላይ በግልጽ እንዳስቀመጥ ነው የእኛን አፍቆት ነበር 4 ኪሎ 5 ኪሎ 6 ኪሎ አንድ ላይ ሆኖ የተማሪዎች መንደር ሰፈር እንዲሆን እንደውም ሰጀስትም ሁሉ አድርገን ነበር እና ሶስታችንም ከአራት ኪሎ ከአምስት ኪሎ ከስድስት ኪሎ ጋር ቀረብ ያለ ግንኙነት የነበረን። እኔ እንደውም በዚህ አጋጣሚ የአራት ኪሎ ልጅ ነኝ። ያደግኩት የተማርኩት 4 ኪሎ አካባቢ ነው እና ከእነዚህ ሰፈሮች ጋር የግልም የወልም የሚዲያ ሀውሳችንም ለነዛ አካባቢዎች ልክ እዚህ በአሜሪካ እንደተለመደው ዩኒቨርሲቲ ኦፍ ቨርጂኒያ እንዳለበት እንደ ሻርለትስቪል ወይንም ጆርጅ ሜሰን አካባቢ እንደምናውቀው አይነት የትምህርት ቤት ከተማ የትምህርት ቤት ሰፊ መንደር እንዲሆን ናፍቆት የነበረን ሰዎች ነን። እንዳለመታደል ሆኖ አገራችንን ስናጣ እና ከሀገራችን ስንነጠል ያንን የሚያስቀጥል 4 ኪሎ 5 ኪሎ እና 6 ኪሎ ያጡትን አካዳሚያዊ ነጻነት የመናገር ነጻነት የሚያሟላ የአንባቢዎች መንደር መጽሔታችንንም ዌብሳይታችንንም የሶሻል ሚዲያ ላይ የምናቀርባቸውን ጽሁፎችም የሚያነቡ ሰዎች የሚኖሩበት ሰፈር ለመፍጠር ናፈቅን። 7 ኪሎ እንበለው ስንልም ደግሞ ወሰንን እና ስያሜ የመጣው ከዚህ
ስዕሎቹን በሚያሳይ የመጣችሁበትንና ስሜታችሁን ብቻ ሳይሆን የምትሄዱበትን አቅጣጫም በሚጠቁም መልኩ አብራርተህልናል። 4 ኪሎ ተወልደ ማደግ ብቻ ሳይሆን ለምትመጣው 7 ኪሎም ቅርበታችሁን አሳይተህናል። የአንባቢዎች መንደራችሁ ላይ በቋሚነት ይሁን በጊዜያዊነት በርከት ያሉ ጽሑፎችን ያዋጡ የጸሐፊዎችን መንደር የሚመስል የሚያበረታታ ስሜት ታዝብ ያለው። ወደ ኔዘርላንድ ልሻገር። ጥንስሳችሁ ወደ ኋላ 3-4 ዓመት እንደሚወስድ ዳኝነት ጀምር አድርጓል። ማስረሻ አንተስ 7 ኪሎ ላይ ምን ስሜት ምን አይነት ሐሳብስ ይዘህ ብቅ አልከ?
12 ዓመት በኋላ ድጓዝ ነው ጥያቄ የሚገፋኝ። አዲስ ነገር ጋዜጣ ውስጥ ከመስራታችን ባሻገር የመጀመሪያው መሰባሰቢያችንና ጥንስሱ የነበረው መዝናኛ ጋዜጣ ነው። እሱን ሳልጠቅስ ማለፍ ተገቢ አይደለም ብዬ አስባለሁ። መነሻው ነው ትልቁ ነገርና እኔ ዳኝነትና አብይ የተገናኘ ነው የዛሬ 12 ዓመት 1996 ዓመተ ምህረት ነው። መዝናኛ ጋዜጣን አብይ ከሌሎች ጋር አብሎ ይሰራ ነበር እና አብይ ወደ ጋዜጣው መተን እንድንጽፍ ጋብዞን ጋዜጠኝነት ጆይን ያደረግነው ያኔ ነው። እንዳለመታደል ሆኖ ሁለቱንም ጋዜጦች ያጣናቸው በምርጫ ነው።
ግልጽ እናድርግ፣ የሀገር ምርጫ ነው ፍላጎታችን እያልክ አይደለህም?
በአቅጣይ ምርጫዎች በመጡበት ምርጫዎች አጋጣሚ ነው። በ97 አተናታል። እንደገና ደግሞ በ2002 ሀገራዊ ምርጫ አዲስ ነገርን ለማጣት ተገደል።
ብዙ ጊዜ ሰዎች ከውድድሩ የሚወጡት በፖለቲካ ምርጫው ተሳትፎ ነው። እናንተ ጋዜጣ እያዘጋጃችሁ ነው ሁለቱንም አጣን የምትለን ሳትወዳደሩ ነው በምርጫው?
የምርጫ ተወዳዳሪ ሳንሆን ነው። እውነት ነው፣ የምርጫ ተወዳዳሪ ሳንሆን። ምርጫ ግን በአምባገነን ውስጥ ያለ ምርጫ የነጻ ድምፅን እንደሚደፈጥጥና እንደሚያጠፋ እንደሚነጥቅ የተማርንበትና ያየንበት ነው። እንዳልከውም ደግሞ ምርጫ ውስጥ ሳንወዳደር ነው የተነጠቅ ነው።
በትኩሳቱ ነው
የተቀማ ነው። እና ብዙ ነው ህልማችን የነበረው። አዲስ ነገር ውስጥ የነበር ነው። ሰባት ሆነን መሰረት ነው ሰዎች ለራሳችን ትውልድ ማበርከት የምንችለው የራሳችንን ጠጠርና ድንጋይ ወርወረን ማለፍ የምንችልበት ሁኔታ ምንድን ነው የሚል አዲስ ነገርን ከመመስረታችን በፊት 2 ዓመት የቆየ ዲስከሽን ነው አዲስ ነገርን ያመጣል። ከዛ ደግሞ ወደ ስደት ከመጣን በኋላ በራሲ ችግር በተለያየ ምክንያት የመነጣጠል በስደት ፈተናና በስደት ተግዳሮት ምክንያት አዲስ ነገር ኦንላይን ሳይቀጥል ቀረ። ከዛ ጊዜ በኋላ እንደዚሁ ከዚህ በፊት እንደነበረን አይነት ውይይት እየተገናኘን እናወራ ነበር። እኔም ዳኝነት፣ አብይም ሌሎች ታምራትም የዲስከሽኑ አካል ነበረ እና ያንኑ የነበረውን ህልማችንን በተለየ መንገድ በተሻለ መንገድ ማስቀጠል አንችልም ወይ የሚል የረጅም ጊዜ ውይይት ነበረን እና ያንን ጥንስስ እንዴት አድርገን ነው ጠምቀነው በአግባቡ ለአንባቢዎች ማበርከት የምንችለው የሚለውን ለማምጣት 7 ኪሎ የሚለውን ስያሜ ለማግኘት ብዙ ስሞችን ከዛ በፊት አውጥተን ነበረ እና አብዛኞቹ ስሞች ይዘናቸው የነበሩት ስሞች አይዲዮሎጂካሊ ሌላ የፖለቲካ ትርጉም የሚያሰጡ ሆነው አግኝተናቸው ጥለነው መጨረሻ ላይ 7 ኪሎ አሸንፎ እንዲወጣ ሆኗል። ያው ቅድም በዝርዝር እንዳስረዳው ዳኝነት አዲስ መንደር የመፍጠር አዲስ እይታ የማምጣት ውይይቶች እንዲነሱ የማድረግ በዚህ ሰዓት በፌስቡክ በተለይ በሶሻል ሚዲያው እና በሚዲያዎቻችን እንዲጨልሙ ከመደረጋቸው ባሻገር የመወያያ አጀንዳዎችና ሀሳቦች እየጠፉ ስድቦች እየሰለጠኑ የመጡበት መድረክ መሆኑን ለማስቀረት በተቻለ መጠን የምንችላትን ነገር ኮንትሪቢዩት እንዴት ነው የምናደርገው የሚለውን ነገር ተግባራዊ ለማድረግ ስንል 7 ኪሎ የሚባለውን አዲስ መንደር እንፍጠርና እንምጣ እስኪ በሚል ይህንን ሀሳብ አብሬ ከጓደኞቼ ጋር ሳንሸራሸር ነበር።
ግሩም። ለመንደርደሪያ ያህል 7 ኪሎዎች ማናቸውን ጥሩ አድርጋችሁ የመለሳችሁልኝ ይመስለኛል። ወደ መጽሔታችሁ ንባብ እንዝለቅ። 7 ኪሎ ቁጥራቸው በዛ የትንታኔ ዘገባዎች በርከት ያሉ ወቅታዊ ርዕሶችን የያዘ ነው። እረኛ ምን አለ የሚለው ገጽ የፖለቲካ ትኩሳትን ቀረብ አድርጎ በሚያሳይ አነጋጋሪ በሚመስል ርዕስ ላይ ያተኩራል። አርከበ ቁባይና ፖስት መለስ ይዝም ይላል። እይታዎችን ቀረብ አድርጎ ለማየት የሚጋብዝ ነው። እናንተ ከጻፋችሁበት መንፈስ በተለየም ማየት ሊያበረታታ ይችላል። ከሞላ ጎደል ስዕሉን ለመስጠት መጽሔታችሁን ይዘት ለማንጸባረቅ ያህል ፊት ለፊት አሰፋ ጫቦ ከጉባኤ ወደ ሱባኤ ወይስ ከሱባኤ ወደ ጉባኤ ይላል። የሚታወቁ የፖለቲካ ሰው ጋብዛችኋል። የማይዳፈን ጩኸት፣ የማይከሽፍ ተስፋ፣ መጽሐፎቻቸው በስፋት እየተነበቡ ያሉት ጠንከር ያሉ ትችቶችን የሚሰነዝሩ በእሳቸውም ላይ እየተዘነዘረ ያለው ፕሮፌሰር መስፍን ወልደ ማርያም በመድረኩም ላይ ዝግጅቶች ነበሯችሁ። አንድ አርጌያችን ሰዓት ኪነ ጥበብም አልቀረም። ትዝታና ትንታ በሚል አንድ ተወዳጅ ድምፃዊ ስራዎች ማስረሻ ያንተ ጽሑፍ ይመስለኛል በመድረኩም ውይይት ቀርቦበታል። በርከት ያሉ አነጋጋሪ ርዕሶች ተነስተዋል። ዋናው ግን አዲስ አበባ የማናት ነው የሽፋን ርዕሳችሁ። ዳኝነት፣ እስኪ አንተን ላምጣ። አዲስ አበባ የማናት ጥያቄ ሆኖ ያውቅ ነበር ወይስ ለምን ዛሬ ጥያቄ ሆነች? እስኪ እንደርደር በሱ። ሰሞንኛውንም የቅርብ ጊዜውንም የፖለቲካ ሩጫዎችና ከተሞች እየተቀየሩ ያሉበትን ከፖለቲካ መሪዎች አስተሳሰብና አቅጣጫ ጋርም ታዛምዳላችሁ። ከአዲስ አበባ ሞታችሁ ሌሎች መሰል ከተሞችን ትቃኙበታላችሁ። እስኪ አጫውተን ስለ አዲስ አበባ የማናት።
አዲስ አበባ የማናትን ጥያቄ በአንድም በሌላም መንገድ ብዙ ጸሐፍት ሊናገሩ ፈልገዋል። እሱ ብቻ በመስማት የ7 ኪሎ ፌስቡክ ገጽ ላይ ያው የኦሮሞ ናት የሚሉ ብዙ የኦሮሚያ ክልል ተወላጆች ያነሱበት ምላሽ የሰጡበት ሌሎችም ደግሞ አዲስ አበባ የሁላችንም ናትም የሚሉ ብዙ አንባቢዎች የነበሩበት ነው እና አዲስ አበባ የማን ናት የሚለው ጥያቄ የመጽሔታችን ዋነኛ የማዕዘን ድንጋይ እና የፍሮንት ካቨር ስቶሪ ስናደርገው እኛ 4 ኪሎን 5 ኪሎን 6 ኪሎን እንደውም አዲስ ሰፈር ፈጥረን 7 ኪሎን ከአዲስ አበባ ጋር የተለየ ነገር አለን ብለን የምናምን አዲስ አበባዎች ለኛ ያልሆነችውን ከኛ ልብ ልትነቀል ያልቻለችውን ከሀገራችን ብንነቀልም ብንሰደድም አዲስ አበባ የማን ናት የሚለው ጥያቄ የዕለት ተዕለት ጥያቄያችን ነው። አብይም ማስረሻም ዳኝነትም አዲስ ነገራውያንም አገሩን ለቆ የወጣ ሰው የአዲስ አበባ የማን ናት ጥያቄ በልቡ ሳያነሳ ውሎ የሚያድር አይመስለኝም። ሸገር ሲባል ልቡ የማይሸበርበት ሰምቼ አላውቅም። እና አዲስ አበባ የማን ናት የሚለው ጥያቄ ስናነሳ ብዙ ትርታዎችን እንደምንነቃ ፖለቲካል፣ ኢኮኖሚካል፣ ሶሻል እና ደግሞ ትዝታ እንደሚቀሰቅስ እናውቃለን። እና ስለ አዲስ አበባ ስናወራ እና አዲስ ሰፈር ልንፈጥርላት ስንናፍቅ የአዲስ አበባ ኤክስቴንሽን ነው የ4 ኪሎ፣ የ5 ኪሎ፣ የ6 ኪሎ ቀጣይ 7 ኪሎ ለመስራት አዲስ ሰፈር ለመስራት ስናስብ የማን ናት የሚለው ጥያቄ እንደገና ሌላ 7 ኪሎ የማን ናት አዲስ አበባ የማን ናት የሚሉት ጥያቄዎች ሁሌ ወደ አእምሯችን የሚመጡ ይመስለኛል። የተሰደደ ሰው ሁልጊዜ ስለ ከተማው ያስባል ለማለት ፈልጌ ነው። እና ማጠቃለያችን የጽሁፉ ድምዳሜ የሚያስጨብጠው የልሂቃን በልሂቃን ለልሂቃን የምትሆን ከተማ ናት ብሎ ነው የሚደመድመው። እና ምን ለማለት ነው በአጭሩ የፈለግ ነው ድሃውና የኦሮሞ ገበሬዎች የተገፉባት የጥቂቶች የባለ ሀብቶች የፖለቲካ ጥቅመኞች በኢንትረስት ግሩፕ በጣም ከአስተዳደሩ ጋር ካለው ፌዴራላዊም ሆነ ክልላዊ መስተዳደር ጋር ቅርበት ያላቸው ወገኖች አንቀው የያዟትና የሚያተርፉባት ከተማ ሁናለች ባዮች ነን። ይህንን ለማስጨበጥና መሆን የለበትም ከተማይቱ የሁላችንም ናት የሚል አንደምታ ያለው ጽሁፍ ነው።
ብዙ እንዲያነጋግርም ትኩስ ሀሳቦችንም እንዲያፈልቀ የሚያግዝ ይመስለኛል። ከተሞች የሚመሰረቱባቸው የሚቆረቆሩባቸውም ሆነ የተለየ አቅጣጫ የሚይዙባቸውን አስተሳሰቦች ይቃኛል። ለድሀ ያጋደለ ትሉታላችሁ በጽሁፋችሁ። ለድሀ ሟችና ተሟጋች የሚያራምደውን ሀሳብ ከልሂቃኑ ወይም ከባለ ጊዜዎች አስተሳሰብና ለእነሱ ከቆመው አስተሳሰብ ጋር ታነጻጽራላችሁ። ከከተሜዎች ምናብ የከተማ መንፈስን ራሱን የምትቃኙበት ጽሁፍ ሆኖ ነው ያየሁት። ከቅርብ ጊዜ ወዲህ በመሬት ይዞታ ላይ የሚከሰቱ እጅግ አወዛጋቢ ሁኔታዎችንም ይቃኛል። የተረፈውን ለአንባቢዎችን ተውና በሌላ ርዕሳችሁ ያንኑ ያህል አነጋጋሪ ወደሆነ ጽሁፍ እንሻገር። አንድ አርጌያችን ሰዓት ይላል ዳኝነትና ማስረሻ በጋራ የጻፋችሁት መሆኑን የሚያሳይ ርዕስ። ይህም ትንታኔ ከሚቀርብባቸው ጽሁፎቻችሁ አንዱ ነው። የግንቦት ሰባቱ አንዳርጋቸው ጽጌ ቀደም ከእንቅስቃሴያቸው እስከ ስር ጊዜያቸው እስከዛች እስከተያዙባት ወሳኝ ሰዓት ድረስ የነበረውን እንዴት አሁን ላሉበት ሁኔታ እንደበቁ ይቃኛል። እስኪ ያጫውተን ገፋ አድርገህ ማስረሻ።
ከሰባት ኪሎዎቹ ዳኝነት መኮንንና ማስረሻ ማሞ ጋር የተጀመረው ወግ አልተቋጨም፣ እንመለሳለን።
መርካቶ ሰፈሬ ከአድናቂዎቹ ጋር የተዋወቀበት ዜማ ነው። ወጣቱ ድምፃዊ አብዱኪያር እንግዳችን።
የቱ በት ነው እንዳንቺ ተዋጣለ፣ የቱ አመለው እንከን የማይገኝለ፣ ልብን ወስዶ መንፈስን የሚገዛ የሚያሸንፍ ቀን በቀን የሚበዛ፣ ይሄ ሁሉ መባረክና ማማር ኬት ነው ምንጮ ንገርኝ እስቴ ኔ ማር የኔ ማር የኔ ማር የኔ ማር የኔ ማር የቱበትነው እንዳንቺ ተዋጣለ
የተዋመለውን ከን ማገኝል
ልብን ወስዶ መንፈስን የሚገዛ
የሚያሸንፍ ቀን በቀን የሚበዛ
ይሄ ሁሉ መባረክና ማማር
ኬት ነው ምንጮ ንገሪኝ እስቴኔማ
በት ቆንጅናችን በቃል ለማስረዳት የቋንቋ እውቀት ያለው ያስፈልጋል ረዳት ቃላት ላይ ፊደል ላይ ስልጣን የሌለው ሰው አይችልም አይችልም ውበትሽን ሊገልጸው ውበት ቆንጅናችን በቃል ለማስረዳት የቋንቋ እውቀት ያለው ያስፈልጋል ረዳት ቃላት ላይ ፊደል ላይ ስልጣን የሌለው ሰው አይችልም አይችልም በችል ይገልጸው ቆንጆናት መቼ ይገልጽሻል ቁም ነገር አስቀርቶብሻል ጥሩናት መቼ ይገልጽሻል ውበትን ይደብቅብሻል የኔ ማር ቃልሽ ካገኝ ድረስ የኔ ማር የሚሄድ ካንቺ ጋር የኔ ማር ዝም ብዬ ልውደድሽ የኔ ማር ያልኩሽ የኔ ማር
የት ውበት ነው እንዳንቺ የተዋጣለት የተዋመል ነው እንከን የማይገኝለት ልብን ወስዶ መንፈስ የሚገዛ የሚያሸንፍ ቀን በቀን የሚበዛ ትላለ
ሳሉለ አንዳንዴ በየቀኑ ይበዛል።
ውበት ቁንጅናሽን በቃል ለማስረዳት የቋንቋ እውቀት ያለው ያስፈልጋል ረዳት ቃላት ላይ ፊደል ላይ ስልጣን የሌለው ሰው አይችልም አይችልም ውበትሽን ሊገልጸው
አንዳንዴ እኮ ለስክሪቶም ላይ እኮ ስልጣን የሌለው ሰው ኬት ያመጣዋል ብለህ ነው? ፊደሉ እኮ አይወለድ ዝም ብሎ አይመጣም።
እዚህ ጋር ስልጣኑን አይተናል። በመጠየቅ ስሜት እንዴት ልግለጸው የሚለውን ጣሪያ የሚያስነካ የወደድኩት ዜማ ነው። አብዱ እንኳን ደስ ያለ።
በጣም አመሰግናለሁ አሉ ላይ
በቅርቡ የሲዲ ምረቃ በተካሄደበት የሙያ ህጋሮችህና አድናቂዎቹ በተሰባሰቡበት የደመቀ ምሽት ተገኝቼ ተመልክቻለሁ። ሙዚቃህን የሚወዱ በጥሩ ስሜት የተከተሉህን ያህል የሙያ ህጋሮችህ ስለ ባህሪ፣ ስለ ጠባይ፣ ስለ ቁም ነገረኝነትህ በተደጋጋሚ ሲነገር ሰምቻለሁ። እንዲህ ያለውም ምስክርነት መስማት ደስ ይላል። እስኪ ስለ ጥቁር አንበሳ ንገረን። መቼ የተወለደ ለአድማጭ ጆሮ እስክታደርስ የነበረው እንደው ባጭሩ አስቃኘን። በአሜሪካ ኑሮ ህይወትና ሙዚቃ ልለያይ የሚሉበት ቦታ ሆነ እንዴት ሰራው?
መጀመሪያ ሲመጡ ሀሳቦቹ ጽፋቸው ነበረ እና ያው ስቱዲዮ ፍለጋ ወደ አዲስ አበባ ሊሆን ምናምን እያልኩኝ ነበር። ትምህርቱን ቢዚ ስላደረገኝ እየቀዳውኝ ወደ ጎን አረጋቸው ነበር። ከዛ በኋላ ግን ጊዜ ሲገኝ አሸብር ማሞ አዲስ አበባ መጣና ዘፈኑን በሙሉ አረንጅ ያደረገው እሱ ነው። ፈለቀ ኃይሉ ሳክስፎን አግዞታል፣ ተክሉ አግዞታል፣ ማሲንኮ ሰጠኝ ነው የሰራው። ግን ሙሉን ኮምፖዝ ያደረገው አረንጅ ያደረገው ማስተር ያደረገው አሸብር ማሞ ነው። በዚህ አጋጣሚ እሱን አመስግንልኝ። በጣም ጥሩ ወዳጄ ወንድም ይሆናለሁ። እሱ ሲመጣ እንደውም ሰው ሁሉ ጠፍተሃል ስላለኝ አንድ ሁለት ሲንግል ልስራ ብዬ ገባውኝ። አንድ ደግሞ ጥሩ ወዳጅ አለኝ ብስራት የሚባል እሱ ደግሞ ለምንድን ነው ሲንግል የሚሆነው ሙሉ አልበም ነው የምንፈልገው ብሎ በጣም ፑሽ ማድረግ ጀመረ።
መቼ ነው ይህ የሆነው?
ይሄ የሆነው እንግዲህ ልክ ሁለት ዓመት ይሆነዋል አሁን። ከዛ ወደ ስቱዲዮ ገባን። አንድ አንድ እያለን እቺ እናስተካክል፣ እቺ ያልቃለች፣ እቺ እንዲላርግ እያለን ያው አይመችም፣ ጊዜውን ታውቀዋለህ። ሙሉ ጊዜን ለዘፈን መስጠት ያቅታል። ግን ባለውም ጊዜ እንግዲህ ለዚያ በቃ ነው ሲጀመር መንፈሱ እንደዚህ ነበረ።
ስራ፣ ትምህርት፣ ቤተሰብ ይህን ሁሉ ይዞ እንዳልከው የሙሉ ጊዜ ሙዚቀኛ መሆን አይቻልም። የአገሩም ሁኔታ ብዙ ነገሮችን ይጠይቃል። ታዲያ ጥቁር አንበሳም መርካቶ ሰፈሬ በሚለው ስራ እንደተዋወቅከው ለየት ለየት ያሉ ምናልባትም የሚያነጋግሩ ጭብጦች ያሉባቸው ዜማዎች ተካተውበታል። ኋላ ላይ ከሙዚቃዎች አንዳንዱ እንጫወታለን። እስኪ ንገረን ያካተትካቸውን ስልቶች፣ በሙዚቃዎች የተላለፉትን መልእክቶች ለማስተዋወቅ ያህል ባጫጭሩ አጫውተን።
ችካዎችን ብዙ ተጠቅም ያለው ዘንድሮ ጥቁር አንበሳ፣ አልተነጣጠልንም፣ የኔ ማር፣ ወይ ጉዴ፣ እነዚህ ችክችካ ሪትም ውስጥ ነው በደንብ የሰራ ናቸው። ሌላ የዳንስ ነገር እንዲኖረን ፈልጌ ሁለት ዘፈኖችን የዳንስ ሪትም ተጠቅመናል። እነ እድሜ ዳኛው እና እነ ዥዋዥው። ሌላ ሁለት ሬጌ ተጠቅም ያለው ደስ ይላል እና እንዴት ነው የሚረሳው። አንድ ስሎው ችክችካ የሚመስል ዘመን የሚለውን ዘፈን እንደሱ አድርገነዋል። ወደ መድረኩ ስራዎች ላይ ሞር የፓርቲ ስራዎች ላይ ነው ብዙ ሪትም የወሰድ ነው ዘንድሮ።
በጭብጥ ደረጃ ጥቁር አንበሳ አለ አልተነጣጣልንም አለ የሁለት ህዝቦችን መገናኘት መፈላለግ አንለያይም ኔታዎች የተለያዩ ቢያደርገንም የሚል አንድምታ ያለው ስራ አለ። እንዴት ነበር አቀባበሉ? አድማጮች ሙዚቃን ከሰሙ በኋላ ምን አይነት ምላሾችን አግኝተዋል?
አሉላ እሱም በነገር በጣም ያስደንቃል። ጥቁር አንበሳ በተለይ ከአዲስ አበባ ስናወራል አንበሳው ተውዙን ካየው ቆየው አንተነ በሳንቲሙ ራሱ መጠቀም ካቆምኩ ረጅም ጊዜ ነው አንተነ ግን ያስታወስከው ያሉ ብዙዎቹ በጣም ደስ ብሏቸው ነው የነገሩኝ። አንዳንዴ እዛው ፊት ለፊት ይሆንና ይጠፋሃል አይታይም። አይ ቲንክ ወጥተን ስናስበው ቦታ ሰጠውትና ትልቅ ሆነ መሰለኝ እንጂ አንበሳ እንኳን ለማንሳት እዚህ ያለንበት ቦታ ሰዎች እንኳን ሲያደንቁ አንበሳ ምንም ቦታ የለውም አይተዋል።
ግን ያን የቆየውን የቤቱን ማስታወሱ ወደኋላ መመለሱ እንችልህበታል። ስላልተነጣጠልንስ ምን ትበልሃል?
ስላልተነጣጠልንም በጣም ብዙ ነገር ነው የነገሩን። ያው እሱም የኔ ህይወትም አለበት የመነጣጠል ጉዳይ ድንገት ነው። አንዳንድ ጊዜ ቢሮ ውስጥ ሆኖ ነው መስመሩ የሚያሰምሩት ሰዎቹ እና አሉ ላይ እኔ እናንተ ቤት ፊት ለፊት ሆኖ ድንገት በዛ ባህሉ ከተሰመረ ወይ አንተ የሌላ ቀበሌ ልጅ ነህ ወይ እኔ የሌላ ቀበሌ ልጅ ነኝ ወይ አንተ የሌላ ሀገር ሰው ነህ ወይ እኔ የሌላ ሀገር ሰው ነው ምን ሆኖ መስመሩን የሚያሰምሩ ሰዎች ይህንን ያንተን ፍቅር የኔና ያንተን አብሮ ማደግ መዋል ምናምን ምናምን አያዩም። አይ ዝም ብሎ ነው የሚያሰምሩት እና እሱ ነገር አርቲፊሻል ነው ከሚለው ነው
እኔ እኛ ከዚህ በላይ ነን ነው መልእክት
የኔ ነገር እሱ ነው በቃ ከዚህ በላይ ነን። አሁኑ ሰዎች ተሰብስበው በሚያሰምሩት መስመር እዛ ጋ መሬት ላይ ያለውን ዋናውን ነገር በቃ ዝም ብሎ ሊለዩት አይችሉም። እሱ ነው ዋናው የኔ መልእክት በቃ ሌላ ነገር የለውም።
እስኪ ስለ ድርሰቶችህ እናውራ። ስለ ፍቅርም በተዜሙት ውስጥ ስለ ፍቅር በሚገለጽበት ቋንቋ የኔ ማርን የመሰለ ቀልቤን የገዛ ዘፈን ነው። ግሩም ቋንቋ እዛ ያለው አገላለጽ ነው ያለን። ዜማዎቹንም እንደምትደርስ አውቃለሁ። እስኪ ንገረን ድርሰቶቹ እንዴት ተሰሩ?
ሁሉንም የሰሯቸው እኔ ነኝ ብዙዎቹ። እና እነዚህ አሁን የፍቅሩን ዘፈን አንዳንድ ጊዜ እንደ አገላለጽ የኔ ማር የሚል ቃል እንዴት እንደሚነዝር እኮ ልነግር አልችልም። ማለት
በጣም
የኔ ማር ተብለህ ታውቃለህ? አሉለ እንደዚህ እንደ ማር እንደዚህ ጣፍጣለሁ እኔም ነው ወይስ ሌላ ሰው ነው እንድትል ነው የሚያደርግህ። በተለይ እንደኛ ቆየት ብሎ ሌላ ሀገር እየኖረ ድንገት የኔ ማር ስባል እንዴት እንደደነገጥኩኝ እኮ ልነግር አልችልም። እኔም ነው ይሄ ነገር አልኩኝ። አየህ አንዳንድ ጊዜ የሆኑ ነገሮች አሉ ጨር የሚያደርጉ እነሱን ሳገኛቸው እንዴት ደስ ይሉኛል መሰለህ። በቃ ብዙ ጊዜንም አጠፋው ከነሱ አይነት ነገሮች ጋር።
ባህልና ህዝብን ከጥቁር አንበሳና አልተነጣጠልንም መውሰድ እንችላለን።
አዎ መልካም አመት ባል የሚለውንም ዘፈን ከነሱ ካታጎሪ ጋር ብታስበው ጥሩ ነው። በቃ ሊገልጽልኝ ይችላል ያልኳቸውን በሙሉ ተጠቅሜያለሁ። የፍቅር ዘፈኖቹ ላይ ሞር አፍቃሪ ለመሆንም እፈልጋለሁ።
ሊተሳካልህም ይሆንክም ይመስላል።
አዎ እንደዛ ነው ያደረገው። ወይ ጉዴ የሚለውን ዘፈን እወደዋለሁ። አሁን ለፍቅር ሲሆን ደስ ይላል። ህልም በቃ ሁሌ ሌሊት ለምንድን ነው የሚሰጠው? አንዳንድ ጊዜ ከጠዋት እስከ ማታ እናለምልን ምን አለበት ብዬ የጻፍኳት ያቺ ግጥም አለች። ህልምን እኔ ሳውቀው ሌሊት በማታ ነው። ወይ ጉዴ ሰሞኑን ከእንቅልፍ የምነቃው አንቺን ለማለም ነው። እንደሱ ስትል አንዳንዴ ደስ ይላል።
አንዳንድ እያለ ልቤ ውስጥ ተደላደለ ተደላድሎስ መቼ ቀረ ያስተክዘኝ ጀመር ስጠፊ የሚያስደንቀኝ በሀሳብ የሚያንፋቅቀኝ ልንገርሽ ውዴ መውደዴ ፍቅርሽ ነው ሰሞኑን ጉዴ ወይ ጉዴ ወይ ጉዴ ወይ ጉዴ ጉዴ ወይ ጉዴ ህልምን እኔ ሳቀው ሌሊት በማታ ነው። ወይ ጉዴ ሰሞኑን ከእንቅልፍ የምነቃው አንቺን ለማለም ነው። እንደዚህም ሆነው ለምን ይመስልሻል? ስለወደድኩሽ ነው ስላፈቀርኩሽ ነው መቼ ይጠፋሻል?
ምናልባትም ቅርብ የሆነ ስሜት መከሰት የሚችል ነው። አብዱኪያር ከጥቁር አንበሳና ከግሩም ዜማዎች ጋር በድጋሚ ብቅ ብለሃል። ቀረብ ላሉ ወጎች ስለ ሙዚቃና የሙዚቃ ስራዎች እንዲሁም የምንወዳቸውን ሙዚቃዎች አስመልክቶ ለምናደርገው ሰፋ ያለ ወግ ወዲህ ወደ ስቱዲዮ ብቅ ብለህ እንደማገኝ ተስፋ አድርጋለሁ። ጥቁር አንበሳ ለተዋወቅንበት ወጋችን ለጊዜ አመሰግናለሁ። እግዜር ይስጥልኝ።
አሉ ላይ ሁል ጊዜ አለሁልህ። ቪኦኤ በፈለጋችሁኝ ሰዓት አለሁኝ።
አድማጮች የምትከታተሉት ዘወትር እሁድ በየሁለት ሳምንቱ የሚቀርበውን የራዲዮ መጽሔት የመዝናኛ ፕሮግራም ነው።
አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ ነን። ወደ አዲስ አበባ ነው የምናቀናው።
አሁን ሰዓቱ የንጉሴ አክሊሉ መስኮት
የሚከፈትበት
አሉላና አዲሱ ደግሞም አድማጮቼ፣ እኔም እንደናንተ ሬዲዮ ከፍቼ ቪኦኤን ስሰማ ሳዳምጥ ቆይቼ ቴሌቪዥኑ ላይ አትኩረው አይኖቼ መስኮቴ ሲከፈት ግራ ቀኝ አይቼ እንደተለመደው ዛሬም ተጋብዤ 97 አመት በታሪክ ተጉዬ ሰላም ብዬ ገባሁ ትዝታዬን ይዤ የኔስ ትዝታዬ ህዳር በሽታዬ ሰፍሮ ያገኘሁት በማስታወሻዬ ታሪኩ እንደዚህ ነው። አሉላና አዲሱ ስሙኝ በተራዬ ላችኋለሁ። እንዴት ነው?
ድንቅ ነው። እንሰማለን ጆሮአችን አቆመን ንጉሴ።
በጣም ጥሩ። እንግዲህ አዲስ አበባችን በዚህ በያዝነው ህዳር ወር 129 አመት ሆናት። አዲስ አበባ ዛሬ እየፈረሰችም እየተገነባችም ነው። ማፍረስ ቀላል ባይሆንም መገንባት ደግሞ የበለጠ ከባድ ነው ይባላል። በሚቀጥሉት ሳምንታት ተከታታይ ዝግጅቶቼ በተለይ ስለ ትናንትናዋ አዲስ አበባ በሰፊው እንጨዋወታለን። ሩቅ ሳንሄድ የዛሬውን ቀን ብቻ እናንሳ። የዛሬ 97 አመት በ1911 ዓመተ ምህረት መሆኑ ነው። አዲስ አበባ በተቆረቆረች በ32 አመት የጎልማሳ እድሜዋ ክፉኛ ታመመች። በመላ ኢትዮጵያ የበሽታ መቅሰፍት ወርዶ ብዙ ሰው አለቀ ይሉናል ብላታ መርሴ ሐዘን ወልደ ቂርቆስ በድርሰታቸው። በሽታው አዲስ አበባ ደርሶ ይሉናል ብላታ መርሴ ሐዘን ወልደ ቂርቆስ በጣም የታወቀው በዚህ በህዳር ወር ውስጥ ነው። ህዳር በሽታ ይባላል። የተከሰተው አውሮፓ ውስጥ በዓለም ጦርነት ጊዜ እንደነበረ ይነገራል። የሌላውን ለጊዜው እናቆየውና የዛሬውን የህዳር 12/1911 ዓመተ ምሕረቱን እስቲ ብላታ መርሴ ሐዘን ወልደ ቂርቆስ የሚሉትን ባጭሩ እንስማ።
አፍላው በሽታ ከህዳር 7 እስከ 20 ለ14 ቀን ያህል ነበር። በተለይም ህዳር 12 ቀን የህዳር ሚካኤል ዕለት ብዙ ሰው ሞተ። ከመኳንንት ከንቲባ ወሰኔ ዛማኔል በዚሁ ቀን ሞቶ አዲስ አበባ ስላሴ ተቀበረ
ይሉናል ብላታ መርሴ ሐዘን ወልደ ቂርቆስ። ይህ በሽታ ወደ ኢትዮጵያ የተዛመተው በነፋስ አማካይነት መሆኑ ይነገራል። እና በዚህም ምክንያት ብዙ ሰው እንደሞተ እንደተጎዳ የከተማይቱ ከንቲባ ራሳቸው እንደሞቱ ቀደም ሲል አዳምጠናል። አዎ ዛሬ 97 አመት የዛሬን ቀን የሚቀበር ሰው እንጂ ሰው የሚቀብር ጠፋ። ሰው በሰው ላይ በአንድ ጉድጓድ ብዙ ሰው ተቀበረ። አስከሬን የሚሸከም ታጣ። ሐዘን በረታ፣ ዋይታ በረከተ። ባል የሚስቱን፣ ሚስት የባሏን፣ አባት የልጁን አስከሬን ተሸከሙ። የዛሬ 97 አመቱን የህዳር 12 በሽታን ታሪክ ቀን ገጥሞን ይህን ያህል ከተጨዋወት ጊዜ ካለ ወደሚቀጥለው ዝግጅቴ ልሂድ።
መልካም ንጉሴ፣ ቀጥል።
ጊዜ ከተፈቀደልኝ አመሰግናለሁና ልቀጥል። በመግቢያ ላይ እንደ ገለጽኩት አዲስ አበባ ዛሬ እየፈረሰችም እየታደሰችም ነው ብያለሁ። ድሮ ድሮ ለመንገድ ስራ ቤት ሲፈርስ ስንኝ ይቋጠር ነበረ፣ ታስታውሱ እንደሆነ። ለምሳሌ ኢጣሊያም መጣ ሄደ ተመለሰ፣ እንግሊዝም መጣ ሄደ ተመለሰ፣ ሚናስ ብቻ ቀረ ቤት እያፈረሰ ይባል ነበር። ለዚህም ነው ታዲያ አሁን ዝምታው ቢበዛ አርቲስቱም ዝም ቢል ጋዜጠኛው፣ ገጣሚ ቢታጣ የሚያንጎራጉር ጋዜጠኛው መጣሁ ዝምታ ልሰብር። ዝምታ ወርቅ ነው መልካም ነው ካላችሁ እድል ለቤት ልግባ ሰዳ
ግጥም ሰጭ ቢታጣ የሚያንጎራጉር ግጥም ሰጭ ቢታጣ የሚያንጎራጉር ጋዜጠኛው መጣሁ ዝምታ ልሰብር ጋዜጠኛው መጣሁ ዝምታ ልሰብር ዝምታ ወርቅ ነው መልካም ነው ካላችን እድለኔ ስጡኝ ትግባ በስራችን እድል ስጡኝ ለኔ ትግባ በስራችን
እና በዚህም መሰረት ፊትበር ፈረሳሉ ስለ አዲስ አበባ እናወራለን ብያለሁ። ፊትበር ፈረሳሉ ስላሴ ገበያ ለሸራተን አዲስ ሰዎች መቀበያ።
ፊትበር ፈረሳሉ ስላሴ ገበያ ለሸራተን አዲስ ሰዎች መቀበያ ከተማው ሲመረጥ የተከለለው ሸራተን አዲስ ነው ፍልው ያለው።
እስኪ ይባላል መሰረጋሽ ነው ወሴ ጣይቱ ለመኖሪያ የመረጥሽ መንደር ፍልው ፊንፊኔ አንቺ ጋ ነው ማደር የፊትበር ነሽ የደቦካ ያባጨምር የፍልዋ ጥርት ያልሽው የምንጩሃ የደቡቃ ቤቶች አይወዱም ሚስማር ጣራው ይሸለማል የድንጋይ ክምር ይባላል ከላይ ሆነ ከቤተ መንግስቱ ወደ ታይስታይ በሙሉ ቤቶቹ ደስ የሚል በቀላያቸው ላይ ድንጋይ ተከምሮ ስለነበረ ነው የፊትበር የደቡቃ የኖራ ማቃጠያ ቤቶች አይወዱም ሚስማር ጣራው ይሸለማል የድንጋይ ክምር።
ጸጋይ ዘርፉ ይባላል ድምጻዊ ነው አክተርም ነው ከግርማ ነጋሽ ጋር ሆኖ የፊትበርን ሁኔታ በሚቀጥለው 15 ቀን ያጫውቱናል። ለዛሬው በዚህው አበቃው አመሰግናለሁ።
ንጉሴ ለዝግጅቱን አመሰግናለን።
ህይወትን ቋጠሮ ለፈታ ስመጣ አስተናግዳኝ ነበር ዓለም ተገላብጣ ብርቱ መስዬ ልቤን ዘርግፌ ካንተ ልብ ጥዬ እጄን ሰጠሁ ሳላስብ ድንገት መባሉን አወቅሁ ልዩነት እብደት የህይወትን ቋጠሮ ለፈታ ስመጣ አስተናግዳኝ ነበር ዓለም ተገላብጣ ብርቱ መስዬ ልቤን ዘርግፌ ካንተ ልብ ጥዬ እጄን ሰጠሁ ሳላስብ ድንገት መባሉን አወ
ጸደኒያ ገብረ ማርቆስ እንደ አውሮፓውያን የዘመን አቆጣጠር 2015 የአፍሪማ አዋርድ የምስራቅ አፍሪካ የሴት የኪነ ጥበብ ባለሙያ አሸናፊ ሆነሻል። እንኳን ደስ ያለሽ።
እንኳን አብሮ ደስ አለን።
እንዴት ነው ይሄ ሽልማት ደጋገመብሽ?
ምንቺስ ስራ ከመፈታ ብዬ ነው አልባሌ ቦታ ከመዋል አይሻልም?
ስራ ከመፈታ ጥሩ ስራ ሰርቼ ልሸለም ወድጄዋለሁኝ። ጥሩ መንገድ ይመስላል። የሽልማትሽን ስራ ከመመልከታችን በፊት እስኪ ስለ ሽልማት ውድድሩ፣ በብዙ ዘርፎች ነው ውድድሩ የተካሄደው እንደተረዳሁት፣ የሚካሄድበትን ሁኔታ እንዴት እንደተወዳደርሽ አንዳንድ ቁም ነገሮችን አካፊን ስለ ሽልማቱ ስለ ራሱ።
እሺ፣ ሽልማቱ ያው ናይጄሪያ ነው የተካሄደው። አሁንም የሚቀጥለው ተከታታይ 3 አመት ብዙ ዘርፍ ነው እንዳልከው የነበረው። በነገራችን ላይ እዚህኛው ውድድር ላይ 4 ኢትዮጵያውያን ነው የታጨ ነው።
ማን ማን ነበራችሁ?
ቴዎድሮስ ካሳሁን ነበረ፣ ሄለን በርሄ ነበረች፣ አቤል ሙሉቂታ ነበረ። ያው እኔ ነበርኩ።
ቴዎድሮስ ካሳሁን ማለት ቴዲ አፍሮ ወይስ?
ቴዲ አፍሮ።
እሺ።
በኮርኩም አፍሪካ በአፍሪካን ሬጌ ኖሚኔት ተደርጎ ነበረ። አቤል ሙሉቂታ ደግሞ በልብ በ40 አመት በአፍሪካን ጃዝ እሱም እጩ ሆኖ ነበረ። ሄለን በርሄም እንደኔ ምርጥ ከምስራቅ አፍሪካ ሴት ድምጻዊ ተፎካካሪ ነበር እናሷ። በነገራችን ላይ ባንድ ዘርፈን የተወዳደርን የነበረው 2600 ዘፈን በላይ ነው እንግዲህ ሰበሰቡት ከመላው አፍሪካ ማለት ነው። እና አራታችን ካንዳ ሀገር እጩ መደረግ በራሱ በጣም ትልቅ ነገር ነው።
የተለያዩ ሽልማት ውድድሮች ኤንትሪ የሚባለውን የውድድሩን መግቢያ በተለያየ መንገድ ይፈቅዳሉ። ራስሽ ለውድድር የምታበቂያቸውን ምርጥ ስራ ይሄ ነው ብለሽ የምታቀርቢውና በመመዘኛዎቹ አሟልተሽ ስትቀርቢ ከቀረቡት ውስጥ የምትመረጭበት አለ። በራሳቸው መንገድ የሚያወጡም አሉ። ብዙ የተለመደ መንገድም ባይሆን የአፍሪማ አሰራር ምን ይመስላል? ምርጥ ስራሽን አቀረብሽ፣ ቴዲ አፍሮ፣ ቴዎድሮስ ካሳሁን የራሱን ስራ አቀረበ፣ ሄለን በርሄ፣ አቤልም እንዲሁ እንደሱን ይሆነው።
እንዴት ሆነ መሰለ ያው የ2015 ስራዎቻችሁን አስገቡ ሲባል እኔ ቀርብ አለኝ ከመስራቾቹም ጋርም ከፕሬዚደንቱ ጋርም እና የኢትዮጵያ ሙዚቃዎችን ሰብስቤ ላኩላቸው። ለነገሩ የአርቲስቶቹንም ፍቃድ ሳልጠይቅ ነው
እንዲወዳደሩ ያደረግሽ።
ጥሩ ነገር ነው፣ ምን ችግር አለ? ምክንያቱም ላኳት ላኮ ብትል በመሀል ሊዘናጉ ይችላሉ፣ ብዙም ያን ያህል ኢንስፓየርድ ላይሆኑም ይችላሉ በሚል እኔ ዝም ብዬ ግድ የለም ተነሳሽነት ሁሉ ሰድ ብዬ ብዙ ሙዚቃዎችን ላኩኝና ከዛ መሀል መርጠው ነው ጁሪዎች ናቸው መጀመሪያ ለእጩነት የሚመርጡት። የአፍሪማ ጁሪ አለ።
ዳኝነት ስራውን የሚረከቡ
ያው በቃ የእጩነት መረጣውን ስራ የሚሰሩ ከአርት ቤተሰብ ተሰሚነት ያላቸው ከማህበረሰቡ አካል የተውጣጡ እነሱ ናቸው የመረጡት። 2600 በላይ ነው የተለያየ ሙዚቃ የገባው እና ከዛው መሀል ያው ተመረጠና አራታችን እጩ ሆነን ማለት ነው።
መመዘኛዎቹን የሚገልጹባቸውን ተመልክቼ ነበር። ለምሳሌ አንቺ በተወዳደርሽበት የምስራቅ አፍሪካ ምርጥ የኪነ ጥበብ ባለሙያ በሚለው በመመዘኛነት የሚያቀርቡት አለ። ያ ስራ እንዲያንጸባርቅ ወይም በዛ ስራ እንዲታይ የሚፈልጉትን ያቀርባሉ። እንደ ተረዳሁት በሁሉም ዘርፎች ነው ያን አይነት መመዘኛዎች የሚያቀርቡ።
ሁሉም ነው።
እሺ፣
መመዘኛው ቤስት ቪዲዮ ከሚሉት በስተቀረ ቪዲዮን ባይኖርህ መወዳደር ትችላለህ። በኦዲዮ ብቻ መወዳደር ትችላለህ። ምክንያቱም ቤስት ሚውዚክ ቪዲዮ ለመወዳደር ቤስት ቪዲዮ ስለሚያስፈልግ። በተረፈ ግን ቪዲዮ ምልካለሁ ብለህ ካልክ ሁሉም ተቀባይነት አለው። ግን ያው ለማሸነፍ ቪዲዮ ቢኖርህ ይመረጣል። ቪዲዮ ያለው ከሌለው ጋር መወዳደር ትንሽ ይከብዳል እንጂ ለእጩነትም ትገባለህ። አብዛኛው አሁን ለእጩነት ከቀረቡት ያለፈው ዓመትም እኔ ቪዲዮ ሳልክ ነው ኦዲዮ ብቻ ተመራጭ የነበረው። ለዛውም በአፍሪካን ኮንቴምፖራሪ ነበር የተወዳደርኩት፣ እጩ ነበረ ዘፈኔ። እና መስፈርቱ ምንድን ነው? አሁን ለ2015 ሽልማት የሚቀርበው 2015 ላይ የወጡ ስራዎችን ፖስት የተደረገ ወይ ኤኒ ሚዲያ ላይ በ2015 የተለቀቀ ዘፈን መሆን አለበት። የትኛውም ዌብ ላይም ሊሆን ይችላል፣ ስትሪሚንግ ላይም ሊሆን ይችላል፣ ቲቪም ላይም ለቀቀው ብቻ የትኛውም ሶሻል ሚዲያም ላይ የሚሆን የሆነኛው ሚዲያ ላይ በ2015 ሪሊዝ የተደረገ። ሪሊዝ ያልተደረገ ሙዚቃ አይቀበሉህም። በነገራችን
ያልወጣና ይፋ የተለቀቀ ካለ ተቀባይነት አይኖርም ወይም በውድድር መሳተፍ አይችልም።
አይቲዩንስም ላይ የሚሆን ሳውንድ ክላውድ ላይ የሚሆን የሆነኛው አፕሊኬሽን ላይ ሚውዚክ አፕሊኬሽን ላይም ቢሆን መለቀቅ መቻል አለብን። ውድድሩ በሚደረግበት አመት ላይ ማለት ነው። ይሄ ነው መስፈርቱ። ቪዲዮ ቢኖርህ ይመረጣል። ቪዲዮ ውድድር የሚያስፈልጋቸው ላይ ግዴታ ቪዲዮ ያስፈልጋል። ከሌለም ኦዲዮም የመወዳደር ብቃት አለው ማለት ነው።
በገለጣው ላይ ለማንኛውም እንስት ኪነጥበብ ባለሙያ ክፍት መሆኑን ይገልጻል። የሙዚቃ ዘርፍ ወይም አይነት ያልተወሰነ ያልተገደበ በየትኛውም ዘርፍ መሆኑ ይናገራል። አንድ ነጠላ ዜማ ወይም ሙሉ አልበም ሊሆን ይችላል ያ ሰው በዲጂታል ወይም ደግሞ በሲዲ በጥሬው በሲዲ ወይም በካሴት ይወጣ መሆን ይችላል በዛ አመት አንቺ እንዳልሽው። እና ያ ሰው የዛ ክልል ምስራቅ አፍሪካን ነው ወክለሽ ለውድድሩ የቀረብሽው እና የዛ ክልል አገር ዜጋ መሆን አለበት ይላል። 50% የህዝብ 50% ደግሞ
የዳኞች
ውሳኔ መኖሩን ያስረዳል። ግሩም የውድድር ሂደት ነው። እስኪ ከውድድሩ ወደ ስራሽ እንሂድ። ጸደንያ፣ እንግዲህ ይህ ዜማሽ ለዚህ ውድድር የቀረበውና አሸናፊ የሆነው ሀሪየት በተሰኘው ኢትዮጵያዊ ፊልም ላይ የሙዚቃ ማጀቢያ ሆኖ የቀረበ ሳውንድትራክ የምንለው በእንግሊዝኛው የት ብዬ የሚል ዜማ ነው። እስኪ ስለ የት ብዬ ጥቂት አውጊን።
እሺ፣ እንዴት ነው የተሰራው መሰለ? ያው የፊልሙ ዳይሬክተር ብርሃኔ ምንድነው በእናት ስም መጠራት ተጀምሯል እና ብርሃኔ ሀረግ ይላል። ደወለልኝ ለፊልም ሳውንድትራክ ስሪልኝ አለኝ። ቆይ እስቲ መጀመሪያ ፊልሙ ልየው አልኩት።
ፊልሙ ተሰርቶ አብቅቷል። በዛ ሰዓት
ለኤዲቲንግ ሬዲ ነበረ። ሆነ አንድ መሀሉ ላይ አንድ የሆነ ሲን አለ እና ለዛ ነው የበለጠ የፈለጉት እና ፊልሙን አየሁት። ከዛ ግጥሙንም ተገጥሙ አሳዩኝ። ከዛ በቃ ዜማውን ሰራሁት። ግጥሙን ዮሐንስ ሞላ የሚባል ልጅ ነው እየሰራው። ከዛ በቃ ያው ተቀናበረ፣ ወደዱት፣ ወዲያው ፊልሙ ላይ ተገባ። ከዛ ምን ፈለጉ? ሚውዚክ ቪዲዮ እንስራ አሉኝ፣ ክሊፕ እንስራለት አሉኝ። እና ያው እነሱ ፊልሙ ከተለቀቀ ከመለቀቁ በፊትና ወይ በኋላ ነገር ሊለቁት ነው ሚውዚክ ቪዲዮ የተሰራው። ከዛ እንግዲህ ያው ሙዚቃውን አንዴ ሰርተነዋል አልኳቸው። ሙዚቃው አንዴ ከተሰራ ቪዲዮም ይሰጥ ማለት። አሁን ብዙ ለፊልም ማጀቢያ የሚሰሩ ሙዚቃዎች አሉና ሰው ሳይሰማቸው ዝም ብለው መኪናው ይቀራሉ። በጣም ያናድደኛል። ቤት ሲሆን ሲሆን እንደውም እኮ በአልበም ተሰባስቦ መውጣት ሁሉ ነበረባቸው። እና ለሬዲዮ ይሰጥ ተባለ። ለሬዲዮ ላይ ሲለቀቅ በጣም ሰው ወደደው። ቪዲዮ ክሊፑም ይሰራ ሲባል በቃ ለኢቲቪ ይሰጥ፣ ለቴሌቪዥን ጣቢያዎች ይሰጥ፣ ሰውም ወደደው። ከዛ በኋላ አፍሪማ ሲመጣ ታዲያ እንደ ይህንን ሁሉ ወጪ ተወጥቶበታል፣ ተሰርቷል አለ። በቃ እንላከው ለውድድር አልኳቸው። ያነ ሰው ወደ ውድድር ተላከ። ከዛ ታጀ። ኧረ ይሄ ነገር ቁጭ ሆነ ተባለ። ደግሞ የሚገርመው ኢትዮጵያ ሌላ ውድድር ተካሂዶ ነበረ እና በየአመቱ አለ ለዛ የሙዚቃ ለዛ የአድማጮች ውድድር ልክ እንደ ሊስነር ቾይስ እንደምትሉት እናንተ ሀገር እንዳለው ማለት ነው። አለ የአድማጮች ሽልማት አለ። እዛ ላይ የአመቱ ምርጥ ወጥ የሙዚቃ ስራ ተብሎ ተሸልሟል። በወጥ የሆነ የፊልም ማጀቢያ ስራ ተብሎ ተሸልሟል። በቃ ይሄ ነገርማ ጉድ ነው። መላክ ማለት ተላከ፣ ታጨ ተባለ፣ ግርግር ተፈጠረ። አሁን ያው አፍሪማም ሲኬድ ለሽልማት በቃ ማለት ነው። ይህን ይመስላል የሀሪያ ታፈጠ።
የት ብዬ ራቅ ያለ መንገድ መጓዝ የቻለ ዜማ ይመስላል። የት ብዬ ምን አይነት ጭብጥ ዙሪያ ያጠነጥናል? በፊልሙ ባህሪያት ውስጥ ምን አይነት ስሜትን ማቀንቀን ይሞክራል? ሊያሳይ የሚፈልገው ስዕል ምንድን ነው? በአጃቢነቱ
ከአርስቱ እንደምታየው የት ብዬ ነው የሚለው እና የፊልሟ ዋና ገጸ ባህሪ አንድ ድሮ ትምህርት ቤት እያለች የምታውቀው ሰው እንግዲህ አብረው ትምህርት ቤት እያሉ ከፍተኛ ትምህርት ሲማሩ በጣም እውቀት ያለው ሰው በጣም በእውቀቱ ትልቅ የሆነ ሰው ጓደኛ ነበራት እና ብቻ ኤኒዌይስ ውጭ ሀገር በሆነ ምክንያት ሄዳ ቆይታ ተመልሳ ስትመጣ እሱን ፈልጋ ለማግኘት ፍለጋ ታደርጋለች። በአጋጣሚ ምን ትሰማለች? ሰውየው የአእምሮ ችግር አጋጥሞት ጎዳና ተዳዳሪ ሆኗል። ጎዳና ላይ የሚኖር ነው እና በጣም ታዝናለች። ልትረዳው ትሞክራለች። ችላ የሆነ ልትረዳው በምትሞክርበት ሰዓት ላይ አንዴ ይጠፋባታል እና መሀል ላይ በቃ ትፈልገዋለች። ስትፈልገው የሚያሳይ ቦታ አለ በየከተማው መንገድ ላይ በቤቱ ትፈልጋለች። ሰው ታጠያይቃለች እና የት ብዬ ልፈልግህ ነው የት ብዬ ልሂድ የጥጋት አለው እዛ ግጥሙ ላይ የሆነ እንጉርጉሮ አለ እና ያ እንጉርጉሮ ፓርት በቃ በከተማ ስትፈልገው፣ ሰፈሩ ስትፈልገው፣ ሰው ስታጠያይቅ አይነት ነገር አለው እና ያ የምትወደው የምታውቀው የምታከብረው ሰው ጠፍቶባት ፍለጋ ላይ ያለችን ሴትዮ ነው። እንግዲህ ሀሳብ የያዘ ሙዚቃ ነው።
ፈልጌ አስፈልጌ ያን ሰሞን ያጣሁት ይመስላል ከነዚህ ያጣዋት ቀ
እንደሱ ብዙ ሞቅ ያለ አይደለም። በጣም ዝግ ያለ ነው። ትዝታ ማይነር ላይ የተሰራ ሙዚቃ ነው።
ፍለጋ ወደ ውስጥም ጭምር ነው።
ወደ ውስጥም ጭምር ነው ፍለጋ። በጣም
ግሩም ነው። ጸደኒያ ገብረ ማርቆስ ለዘንድሮ አፍሪማ ለተሰኘው የመላው አፍሪካውያን የሙዚቃ ስራዎች ውድድር ምስራቅ አፍሪካ ተወዳጅ የሴት የኪነጥበብ ባለሙያ በመሆን የት ብዬ የተሰኘው ስራሽ የተሸለመበትና ያጫወትሽን ሌሎች የሙዚቃ ነክ የሚያነጋግሩ ርዕሶች ላይ መልሼ እንደማገኝሽ ተስፋ አድርጋለሁ። በየት ብዬ ነው የምንሰናበተው። እግዜር ይስጥልኝ። እንኳን ደስ ያለሽ በድጋሚ።
እንኳን አብሮ ደስ አለን አሉላዬ። ቴንክ ዩ ቨሪ ማች።
የህይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር ዓለም ተገላብጣ ብርቱ መስዬ ልቤን ዘርግፌ ካንተ ልብ ጥዬ እጄን ሰጠሁ ሳላስብ ድንገት መባሉን አወ ልዩነት እብደት የህይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር ዓለም ተገላብጣ የት ልፈልግህ የጥጋት ቀን ተከፎ በነጋልኝ የበላጅብ
በቅርቡ መጋቤ ሐዲስ ሸቱ አለማየሁን ይዘን ብቅ ባልንበት የራዲዮ መጽሔት ቅንብራችን ያስተዋወቅ ነው አዲስ ተከታታይ ፕሮግራም
የሐሳብ መስመር የተለያዩ ጉዳዮችንና ሁኔታዎችን የሚመለከቱ ጭብጦች መናኸሪያ ነው።
አዲስ ሐሳብ አፍላቂና አዳዲስ ሐሳቦች የሚተዋወቁበት
ሐሳብ አፍላቂነት በወጉ የሚበረታታበትና ተገቢውንም ስፍራ የሚያገኝበት
ይሁነኝ ተብሎም የሚቀኝበት አዲስ የመጽሔት ገጽ
ተከታታይ ዝግጅታችን ብቻ ላነጋጋሪ የአዲስ ጥበብና የፈጠራ ፍሬም ሊሆን ይችላል።
በአቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን
ለምሽቱ ያልነውን ታዲያ በዚሁ ልንቋጭ ነው። አሁን የቀረን
አሁን የቀረን የመሰናበቻ ዜማ ነው።
እስከዚያው ታዲያ ከጀመርነው የአብዱ ኪያር ደስ ይላል የተሰኘች ዜማ ጋር ነው እንተዋችሁ።
ሰጣብ የቀሽ ኖሬ ኖሬ ስናፍቀሽ ኖሬ ኖሬ እጅግ በጣም ደስ ብሎኛል ስለተገናኘን ዛሬ ታጋሽ ሆኖ በመገኘት ቃል አክብሮ በመገኘት እንዴት እኮ ደስ እንደሚል ተለያይቶ መገናኘት የማይቻል ነገር ብታምኝም ባታምኝም ሞፈፍ አርጎኝ ነበር መደንዘዝ አብዝቼ ከሰው አልጣጣም ይችለት ነበረ ምናፍቃት በጣም አይን አይንሽልየ አትለይ ከጎኔ ዛሬ ነው ቀናችን ፍቅር አንችናኔ ታግሶ ለቆየ ደሎ ራሱ ይደላል የተለያየ ሰው ሲገናኝ ደስ ይላል።
አድማጮች ከመሰናበታችን በፊት ማጠቃለያ ዜና ላሰማ። የእስልምና መንግስት የሆነ የአልሸባብ አንጃ ከፍተኛ አመራር ነው ተብሎ የተጠረጠረ ሰው ደቡባዊ ሶማሊያ ውስጥ በተካሄደ የተኩስ ልውውጥ መገደሉን የአካባቢው ነዋሪዎች ገለጡ። ሼክ ሁሴን አብዲ ጌዲ እና ሌሎች አራት የሱ ወገን ተዋጊዎች መካከለኛ ጁባ ክልል ጉዴሬ የምትባል መንደር የአልሸባብ ተዋጊዎች ተኩስ ከፍተውባቸው ነው ብለዋል ምንጮች። ጌዴ ከዋና ዋና የአልሸባብ ርዕዮተ ዓለም መሪዎች አንዱ እንደነበረና በቅርቡ ከቡድኑ ወጥቶ ተዋጊዎቹ ከእስልምና መንግስት ቡድን ወገን እንዲሆኑ መቀስቀስ ከጀመረበት ጊዜ ድረስ የቡድኑ የጁባ ክልል ምክትል ኃላፊ ነበር ተብሏል። በሌላ የሶማሊያ ዜና ከሞቃዲሾ በስተሰሜን ምዕራብ ባልጆን አሚን የምትባል መንደር ላይ አብራሪ አልባ አውሮፕላን ጥቃት ነው ተብሎ በተጠረጠረ ቢያንስ 8 የአልሸባብ ተዋጊዎች መገደላቸው ተሰምቷል። አድማጮች ለምሽቱ ያሉን ማጠቃለያ ዜናዎች እነዚሁ ነበሩ።
የአሜሪካ ድምጽ ራዲዮ ዘወትር ቅዳሜና እሁድ በ19 በ22ና በ25 ሜትር ባንድ የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 1 ሰዓት ላይ በልዩ ዝግጅት፣ ከምሽቱ 3 ሰዓት ላይ ደግሞ በመደበኛው ስርጭታችን መልሰን እስከምንገናኝ
ከአቀናባሪያችን ንጉሱ ታምሬ ጋር
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ በዚሁ እንሰናበታለን። ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.